ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። የተኩስ አቁም ተደረሰ፣ የሰላም ስምምነትም ተፈረመ።
Today is the beginning of a new dawn for Ethiopia, for the Horn of Africa.
ዛሬ ለአፍሪካ ቀንድም ለመላ አፍሪካም በአጠቃላይ አዲስ ንጋት ነው።
It is now for all of us to honor this agreement. We must be true to the letter and the spirit of this agreement. The people of Ethiopia expected more than the text of this agreement, and I hope it's my hope and expectation that the two parties will continue to honor their commitment and redouble their efforts to make sure that the agreement they have signed is implemented in a manner that satisfies the interest of our people.
የቀደሙት የአፍሪካ ህብረት ዋና አደራዳሪ የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ፣ እሳቸውን ተከትለው የተሰሙት ደግሞ የኢትዮጵያ መንግስት ቡድን መሪ አምባሳደር ሬድዋን ሁሴንና የህወሓት ቡድን መሪ አቶ ጌታቸው ረዳ ናቸው። በየበኩላቸው ስምምነቱን ለማስፈጸም እንደሚሰሩ ከተናገሩበት የተወሰደ ነው በተከታታይ የሰማችሁት። በደቡብ አፍሪካ ዋና ከተማ ፕሪቶሪያ ውስጥ ላለፉት 9 እና 10 ቀናት ሲደራደሩ የቆዩት የኢትዮጵያ መንግስትና ህወሓት ስምምነት ላይ መድረሳቸው ይፋ በተደረገበት መድረክ ነበር ይህን ያሉት። የምሽቱ አብላጫ ጊዜ አድማጮች 2 አመት ለተጠጋው የሰሜን ኢትዮጵያው ጦርነት ማብቂያ በጃል የሚል ተስፋ በተጣለበት ስምምነት ጭብጦች ላይ ያተኩራል። በጉዳዩ ዙሪያ የተሰሙ የተለያዩ ድምጾችንም እንደ አግባቡ እናሰማለን። ረቡዕ ጥቅምት 23 2015 ዓመተ ምህረት ነው። ይቅርታ ጤና አስጥልኝ እንደምናመሻችሁ። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የቴክኒክ አቀናባሪያችን ብርሃን ኃይሉ፣ ቢል ብራድሊ ደግሞ ለምህንድስናው ተሰይመዋል። ደረጀ ደስታ የሰዓቱን የዓለም ዜናዎች ይዞ ይጠባበቃል። እስከ ምሽቱ 4 ሰዓት አብረናችሁ እንቆያለን። በቅድሚያም የሰዓቱን የዓለም ዜና።
ጤና ይስጥልን አድማጮቻችን፣ እንደምን አመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። ደቡብ አፍሪካ ዋና ከተማ ፕሪቶሪያ ውስጥ ተላለፉት 8 ቀናት ሲደራደሩ የቆዩት የኢትዮጵያ መንግስትና ህወሓት ተኩስ ለማቆም መስማማታቸውን የአፍሪካ ህብረት ዋና አደራዳሪ ኦሉሴጉን ኦባሳንጆ አስታወቁ። ስምምነቱ ላይ ከተደረሰባቸው ነጥቦች መካከል በስርዓት የሚመራና በተከታታይ የሚካሄድ ትጥቅ መፍታት፣ የአገልግሎቶች ቅንጅት፣ የሲቪሎች፣ የሴቶች፣ ህጻናትና አረጋውያን ጥበቃ፣ በአገር ውስጥም በውጭም ላሉ ሁሉ ጥበቃ ማድረግ እንደሚገኝባቸው ፕሬዝደንት ኦባሳንጆ አስታውቀዋል። የስምምነቱን አፈጻጸም የአፍሪካ ህብረት ቡድን እንደሚከታተል ኦባሳንጆ አስታውቀዋል። ከኦባሳንጆ ቀጥለው የተናገሩት የኢትዮጵያ መንግስት ቡድን መሪ አምባሳደር ሬድዋን ሁሴንና የህወሓት ቡድን መሪ አቶ ጌታቸው ረዳ የአፍሪካ ህብረት ስላደረገው ጥረት አድንቀዋል። የኢትዮጵያ መንግስት ለስምምነቱ ተግባራዊነት ተክቶ እንደሚሰራ፣ የዲሞክራሲ ስርዓት ግንባታ እንዲጠናከር፣ ብሔራዊ ውይይት እንዲካሄድ እንደሚሰራ አምባሳደር ሬድዋን አስታውቀዋል። ተጫነብን ባሉት ጦርነት በመቶ ሺዎች የክልሉ ተወላጆች መገደላቸውን፣ ህጻናት እንደማይማሩ፣ ሆስፒታሎች አገልግሎት እንደማይሰጡ የተናገሩት አቶ ጌታቸው ስምምነቱን የፈረሙት ለትግራይ በጠቅላላውም የኢትዮጵያ ህዝብ ለሰላም እድል ለመስጠት እንደሆነ አመልክተዋል። ስምምነቱ ፈጥኖ ተግባራዊ እንዲሆን የጠየቁት አቶ ጌታቸው የእርሳቸው ወገን የሚቻለውን ሁሉ እንደሚያደርግ ተናግረዋል። ሁለቱም ቡድኖች መሪዎች ነገ 2 ዓመቱን የሚደፍነው ደም አፋሳሽ ጦርነት በአገሪቱ ውስጥ ስላደረሰው ጥፋት ተናግረዋል። አድማጮች፣ ዝርዝር ዘገባው በምሽቱ አብይ ርዕስ ይቀርባል። ኬንያ ወታደሮቿን አማጽያንን እንዲዋጉ ወደ ዲሞክራቲክ ኮንጎ እየላከች ነው። የኬንያ ፕሬዝደንት ዊሊያም ሩቶ በዲሞክራቲክ ኮንጎ ሪፐብሊክ የሚገኙ አማጽያንን ለመውጋት ለሚደረገው የጋራ ወታደራዊ ዘመቻ ናይሮቢ ወታደሮቿን ወደዚያው እንደምትልክ አስታወቁ። በማዕድን የበለጸገችው የኮንጎ ዲሞክራቲክ ሪፐብሊክ ከቅርብ ጊዜ ወዲህ በምስራቅ የአገሪቱ ክፍል ግዝጋሴያቸውን እየጨመሩ የመጡና ከጎረቤት ሩዋንዳ ጋር የሰነበተውን ቁርሾ በመቀስቀስ ውጥረት ሊፈጥሩ ይችላሉ የተባሉ በርካታ የአማጽያን ቡድኖችን ለመቆጣጠር እየታገለች መሆኑ ተመልክቷል። ፕሬዚደንት ሩቶ ተልእኮውን አስመልክቶ በሰጡት ጋዜጣዊ መግለጫ ወታደሮቹ የሚላኩት ለሰብአዊነት ነው ብለዋል። ወታደሮቹ የሚላኩት ኬንያ ትልቅ ተሰሚነት ባላት በሰባቱ የምስራቅ አፍሪካ አገሮች ማህበረሰብ ክልል ውስጥ የዲሞክራቲክ ኮንጎን የደህንነት መልሶ ለማስፈን የጋራ ጦር ለማቋቋም ባለፈው ሚያዝያ በተደረገው ስምምነት መሰረት መሆኑን ገልጸዋል። የኬንያው ፕሬዝደንት ወታደሮቻቸው የሚሰማሩበትንም ሆነ የስምሪቱን ዝርዝር ባይገልጹም የዲሞክራቲክ ሪፐብሊክ ኮንጎ እጣ ፈንታ ከኛ ጋር የተሳሰረ ነው ብለዋል። ታጣቂ ቡድኖች ወንጀለኞችና ሽብርተኞችን የጋራ ብልጽግናችንን እንዲከለክሉ አንፈቅድም ሲሉም አክለዋል ሩቶ። በሌላ ዜና በዲሞክራቲክ ኮንጎ ሪፐብሊክ በጉማ ግዛት በሚገኝ የአገር ውስጥ ተፈናቃዮች መጠለያ አቅራቢያ ባለ ወታደራዊ የፍተሻ ኬላ አቅራቢያ ተቃዋሚዎች ትናንት ምሽት የተባበሩት መንግስታት የሰላም አስከባሪ ኃይሎችን የአጀብ ተሽከርካሪዎችን ማጥቃታቸው ተነገረ። በኮንጎ ተቃዋሚዎችና አማጽያን መካከል በሚደረግ ውጊያ በሺዎች የሚቆጠሩ ሰዎች መፈናቀላቸውንም ሮይተርስ ዘግቧል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። ኢራን ሳውዲ አረቢያ ላይ የደቀነችው ስጋት በጣም ያሳሰባቸው መሆኑን ዩናይትድ ስቴትስ ባለስልጣናት ተናገሩ። የዩናይትድ ስቴትስ ባለስልጣናት የውጭ ጉዳይ ሚኒስትር ቃል አቀባይ ኔድ ፕራይስ ትናንት ለሪፖርተሮች በሰጡት መግለጫ እንዲህ ብለዋል።
ስጋቱ የደቀነው ገጽታ አሳስቦናል። በወታደራዊ በዲፕሎማሲና በሳውዲ አረቢያ በሚገኙ የመረጃ መረቦቻችን በኩል ቋሚና ተከታታይ ግንኙነት እያደረግን ነው። የእኛና የአጋሮቻችንን ጥቅሞች ለመከላከል የሚያስችለንን እርምጃ ለመውሰድ አናመነታም።
የዩናይትድ ስቴትስ ወታደራዊ ባለስልጣናት በቀጠናው ያለው የስጋት ሁኔታ አሳስቧቸዋል ስለተባለው ዘገባ የተጠየቁት የዩናይትድ ስቴትስ መከላከያ ሚኒስትር ቃል አቀባይ ብርጋዴር ጀነራል ፓት ራይደር በበኩላቸው ከሳውዲ አረቢያ አጋሮቻችን ጋር በዚህ በኩል ሊሰጡን ስለሚችሉን መረጃ ምንነት በቋሚነት እየተገናኘን ነው ሲሉ መልሰዋል። ራይደር አያይዘውም ይሁን እንጂ ከዚህ በፊትም የተናገርነውን አሁንም እደግመዋለሁ፣ ኃይሎቻችን በተሰለፉበት የትኛውም ስፍራ ኢራቅም ይሁን ሌላ የትም ቦታ ራሳችንን የመጠበቅና የመከላከል መብታችንን እናከብራለን ብለዋል። በትናንቱ የእስራኤል ብሔራዊ ምርጫ ድምጽ ሰጥተው ከሚወጡ መራጮች የተሰበሰበው የህዝብ አስተያየት የቀድሞው ጠቅላይ ሚኒስትር ቤንጃሚን ነታንያሁ የሚቀጥለውን መንግስት ለመመስረት የሚያበቃቸውን ውጤት ሳያገኙ እንደማይቀር ይጠቁማል መባሉን ተከትሎ የእስራኤል ተጠባባቂ ጠቅላይ ሚኒስትር ያኢር ላፒድ መጨረሻው የታወቀ ነገር የለም ሲሉ ለደጋፊዎቻቸው ተናግረዋል። ዛሬ ምሽት ለሁለተኛ ቀን ሊራዘም ነው ያሉት ላፒድ የመጨረሻው የምርጫ ኮሮጆ እስኪቆጠር ድረስ ምንም የመጨረሻ የሆነ ነገር የለም። ትዕግስት ባይኖረን እንኳ ለመጨረሻው ውጤት በትዕግስት እንጠባበቃለን ብለዋል። የናታናይሁ ሊኩድ ፓርቲ 31 መቀመጫዎችን በመያዝ በምክር ቤቱ ትልቁ እንደሚሆን ሲጠበቅ የላፒድ የሽ አቲድ ፓርቲ በአንጻሩ ከ22 እስከ 24 መቀመጫዎችን በማሸነፍ በሁለተኝነት እንደሚከተል ተነግሯል። ይህም ሆኖ ከማክሰኞ ምርጫ በኋላ የቀድሞው ጠቅላይ ሚኒስትር አሸናፊ ነኝ ብለው ባያውጁም ፓርቲያቸው በምክር ቤቱ አብላጫ መቀመጫ ለመያዝ በሚያስችለው ይዞታ ላይ መሆኑን አመልክተዋል። ይህን ልነግራችሁ እችላለሁ፣ በእርግጥ የመጨረሻውን እርግጠኛ ውጤት መጠበቅ አለብን። ይሁን እንጂ አንድ ነገር ግልጽ ነው፣ መንገዳችን የሊኩድ ፓርቲ የተጓዘበትን መንገድ ትክክለኝነቱን አረጋግጧል። 52 መቀመጫዎችን በተቆናጠጥንበት ባለፈው ምርጫ አንዳች ታላቅ ድል ከምንጎናጽፍበት እርከን መቃረባችንን ላስታውሳችሁ እወዳለሁ ብለዋል። የትላንቱ ምርጫ እስራኤል 4 ዓመት ባልሞላ ጊዜ ውስጥ ለአምስተኛ ጊዜ ያካሄደችው ሲሆን ሁሉም በአብዛኛው ያተኮሩት ናታንያሁ የመምራት ብቃት አላቸው ወይ በሚለው ላይ ነው። በበርካታ የሙስና ወንጀሎች ተከሰው ፍርድ ቤት የቀረቡት ኔታንያሁ በደጋፊዎቻቸው አይን በሌለ ነገር በከንቱ የተወነጀሉ፣ በተቀናቃኛቸው ዘንድ ደግሞ እምነት የማይጣልባቸውና የዲሞክራሲ ደንቃራ ተደርገው ነው። በርካታ ድምፅ በማግኘት በምሽቱ ገዝፎ የታየው የቀኝ አክራሪው የፓርላማ አባል ኢትማር ቤን ግቪር ሃይማኖታዊ ጽዮናዊነት አቀንቃይ ፓርቲ 3ኛውን እርከን መቆናጠጡ ነው። ላፒድ በሌላ በኩል ኔታንያሁ ወደ ተቃዋሚዎች መሪነት የቀየረው ጥምረት ዋና አውጠምጣይ ናቸው። ሰሜን ኮሪያ ዛሬ ረቡዕ ከ20 በላይ ሚሳይሎችን የተኮሰች ሲሆን ከነዚህ ቢያንስ 3ቱን ወደ ደቡብ ኮሪያ ግዛት አቅጣጫ በመተኮስ በአገሪቱ የቴሌቪዥን ጣቢያዎች ላይ የአደጋ ጊዜ ማንቂያ ጥሪዎችን ሲቀሰቅስ በባህር ዳርቻ በመትገኘው ደሴቲቱ ግዛት ደግሞ የአየር ጥቃትን ማስጠንቀቂያ እንዲሰማ ማድረጉ ተነግሯል። የሰሜን ኮሪያ ሚሳኤል የባህር ወሰናችን በሆነው ውሃ አቅራቢያ ላይ ሲያርፍ የዛሬው ለመጀመሪያ ጊዜ ነው ያሉት የደቡብ ኮሪያ ጦር የዘመቻ መምሪያ ዋና ዳይሬክተር ካንግ ሺንቹ ይህ ያልተለመደና ተቀባይነት የሌለው ነው፣ ለዚህ ድርጊት ጦራችን ጠንካራ ምላሽ ይሰጣል ብለዋል። ሰሜን ኮሪያ ካለፈው ጥር ወዲህ ባሉት ግዚያት ከፍተኛው ነው የተመዘገበውን 50 የባለስቲክ ሚሳኤሎችን የተኮሰች ቢሆንም አንዳቸውም ቢሆን እንደ ቅርብ ጊዜዎቹ ወደ ደቡብ ኮሪያ ግዛት ያነጣጠሩ አልነበሩም ብለዋል። የጃፓን ጠቅላይ ሚኒስትር ፉሚዮ ኪሻዳ ሰሜን ኮሪያ ዛሬ ረቡዕ ሚሳኤሎችን መተኮሷን አውግዘው እርምጃው ፈጽሞ የማይፈቀድ ነው ብለዋል። ጠቅላይ ሚኒስትሩ አያይዘውም
탄도 미사일 세 발을 발사하였으며 이 중 한 발이
በኮሪያ ልሳነ ምድር ላይ ካለው ከፍተኛ ውጥረት አንጻር በተቻለ ፍጥነት የብሔራዊ ደህንነት ምክር ቤት ስብሰባ መጥራት ፈልጋለሁ። ከዚህ አንጻር ዝርዝር ዘገባ መቀበል አለብኝ። ይሄው ነው።
ትናንት ማክሰኞ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ቃል አቀባይ ኔድ ፕራይስ በሰጡት መግለጫ የሰሜን ኮሪያውን የጋራ ልምምዱን አስመልክቶ ያሰማችውን የቅርብ ጊዜ ዛቻ ውድቅ አድርገው ልምምዱ ራስን ለመከላከል ሲባል የሚደረግ ነው ብለዋል። ዩክሬን የባህር መተላለፊያውን በመጠቀም በሩሲያ ኃይሎች ላይ ወታደራዊ ጥቃት እንደማትሰነዝር ባገኘችው ዋስትና መሰረት ቱርክና የተባበሩት መንግስታት ድርጅት አማካይነት እህል የሚጓጓዝበትን የዩክሬን ወደቦች እንዲከፈቱ የመፍቀድ ስምምነት እንደገና ማደሷን ሩሲያ ዛሬ ረቡዕ በሰጠችው መግለጫ አስታውቃለች። ስምምነቱ በሩሲያና በዩክሬን መካከል ከቱርክና ከተባበሩት መንግስታት ድርጅት ጋር የሩሲያ ወረራ ከተጀመረበት ከየካቲት 17 2014 ዓ.ም አንስቶ በዩክሬን ጎተራዎች ውስጥ የተከማቸውን በሚሊዮኖች ቶኖች የሚገመት እህል ኤክስፖርት ለማድረግ መሆኑ ተመልክቷል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚህ ተጠናቋል። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ረቡዕ ጥቅምት 23 2015 ዓ.ም አስተናጋጃችሁ አሉላ ከበደ ነኝ። የምስልና ድምፅ አቀናባሪዎቹ ግርማ ደገፋና ሲሳይ አሸናፊ፣ የዕለቱ ዋና አዘጋጅ ቆንጅት ታየናት፣ የዌብና ማኅበራዊ መገናኛ አቀናባሪያችን አበባየሁ ገበያው፣ የስቱዲዮ ምስልና ድምፅ አቀናባሪው ደግሞ ጆ ጊል ነው። የዕለቱ አቢይ ርዕስ በመግቢያ ያስተዋወቅኩት ነው። በቀጥታ ወደዚያ ነው የምወስዳችሁ። የተኩስ አቁም ተደረሰ፣ የሰላም ስምምነትም ተፈርሟል። ደቡብ አፍሪካ ዋና ከተማ ፕሪቶሪያ ውስጥ ከዚያ ከደረሱበት ቀን አንስቶ ላለፉት 9 ቀናት ሲደራደሩ የቆዩት 10ኛ ቀን መሆኑ ነው። ዛሬ የኢትዮጵያ መንግስትና ህወሓት ተኩስ ለማቆም መስማማታቸውን የአፍሪካ ህብረት ዋና አደራዳሪ የቀድሞ የናይጄሪያ ፕሬዚዳንት ኦሉሴጉን ኦበሳንጆ አስታውቀዋል። በቅድሚያም ድርድሩ ወደ ተካሄደባት ፕሪቶሪያ እናቀናና አዲሱ የደቡብ አፍሪካ ዘጋቢያችን መላኩ አየለ አጭር ዘገባ ይዟል።
በኢትዮጵያ መንግስትና በህዝባዊ ወያኔ ሓርነት ትግራይ ህወሓት መካከል በደቡብ አፍሪካ ሲካሄድ የቆየው የሰላም ድርድር ተጠናቋል። ላለፉት 9 ቀናት በተካሄደው የማግባባት ስራ ሁለቱም ወገኖች ተኩስ አቁም እንዲያደርጉ ከስምምነት ደርሰናል ብለዋል። ያልተገደበ የሰብአዊ እርዳታ አቅርቦትና የአገልግሎት መስጫ ተቋማት እንዲመለሱ ተስማምተዋል። ከተስማማባቸው ሰነዶቹ ውስጥ ታጣቂዎች ትጥቅ መፍታት እንዳለባቸውም ተስማምተዋል። ለዘላቂ ሰላምም ሁለቱም ወገኖች በጋራ ለመስራት የስምምነት ሰነዶችን ፈርመዋል። መላኩ አየለ ፕሪቶሪያ።
አመሰግናለሁ መላኩ። ክብራትና ክብራን አድማጮች፣ ቀደም ብዬ በመግቢያ እንደጠቆምኩት ዛሬ አብላጫውን ዝግጅታችን በዚህ በስምምነትና በጭብጦቹ ዙሪያ የሚያተኩር ይሆናል። ስምምነት ላይ ከተደረሰባቸው ነጥቦች መካከል በስርዓት የሚመራና በተከታታይ የሚካሄድ ትጥቅ መፍታት፣ የአገልግሎቶች ቅንጅት፣ የሲቪሎች የሴቶችና ሕፃናትና እንዲሁም አረጋውያን ጥበቃ፣ በአገር ውስጥም በውጭም ላሉ ሁሉ ጥበቃ ማድረግ እንደሚገኝባቸው ፕሬዚዳንት ኦበሳንጆ ዛሬ ምሽት ላይ በሰጡት መግለጫ አስታውቀዋል። ይህ በእንዲህ እንዳለ በትግራይ ክልል የተለያዩ አካባቢዎች ያለውን ግጭት ተከትሎ ከፍተኛ ቁጥር ያላቸው ሰዎች በመቀሌ ባሉ መጠለያዎችና በተቀባዩ ማህበረሰብ ዘንድ ተጠግተው እየተጠለሉ ነው ሲል የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦቻ አስታውቋል። የዓለም ምግብ ፕሮግራም WFP ደግሞ በመቀሌ ከተማ ምግብ ማከፋፈልን ቀጥ ያለው ነው ያለው። ኬኔዲ አባተ ዝርዝሩን ይዟል።
በኢትዮጵያ መንግስትና በህወሓት ልዑካን መካከል በደቡብ አፍሪካ በተካሄደው የሰላም ንግግር ሁለቱ አካላት ግጭት ለማቆም መስማማታቸውን ዋናው አሸማጋይ የአፍሪካ ህብረት የአፍሪካ ቀንድ ከፍተኛ ተወካይ የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጎን ኦባሳንጆ ተናግረዋል። ከጥቅምት 15 2015 ዓመተ ምህረት ጀምሮ እስከ ዛሬ ለ9 ቀናት በዝግ ሲካሄድ በቆየው በዚህ ንግግር ዙሪያ ዋናው አሸማጋዩ ፕሬዝዳንት ኦባሳንጆ ዛሬ ምሽት ላይ መግለጫ በሰጡበት ወቅት ነው ስምምነት ላይ መደረሱን የገለጹት። በጦርነት ውስጥ እየተሳተፉ ያሉት ሁለቱ አካላት ግጭት ለማቆም በይፋ ተስማምተዋል ያሉት ኦባሳንጆ በተቀናጀ መልኩ በስርዓት የሚመራ የትጥቅ መፍታት በተከታታይና በሂደት እንዲካሄድ፣ ህግና ስርዓትን ማስፈን፣ በትግራይ የተለያዩ አገልግሎቶችን ማስጀመር፣ ያልተገደበ ሰብአዊ አቅርቦት ማስጀመር፣ ለሲቪሎች በተለይም ለሴቶች፣ ለህፃናትና ለሌሎች ተጋላጭ የህብረተሰብ ክፍሎች ልዩ ጥበቃ ማድረግ ሌሎች የስምምነቱ አካላት ናቸው ብለዋል። በአገር ውስጥና በውጭ ለሚ ገኙ ኢትዮጵያውያን የሚመለከታቸው አካላት ሁሉ ደህንነታቸውን ማረጋገጥም በስምምነቱ ተካቷል ነው ያሉት። አክለውም ይህ የሰላም ሂደት የመጨረሻው ሳይሆን ጅማሮ ነው ያሉት ኦባሳንጆ የስምምነቱን አፈጻጸም የአፍሪካ ህብረት ቡድን እንደሚከታተል አስታውቀዋል። ሁለቱ አካላት ያለፈውን በመተው ዓለም ተግባራዊነቱን በትኩረት ለሚጠብቀው ለስምምነቱ ተፈጻሚነት በትጋት በጋራ እንዲሰሩ ማሳስበዋል። ከስምምነት ላይ ለመደረሱ ለኢትዮጵያ መንግስትና ለህወሓት ልዑካን እንዲሁም የአፍሪካ ህብረትን ጨምሮ ለታዛቢ አካላትና ለአዘጋጇ ሀገር ምስጋና ማቅረበዋል። በውይይቱ ላይ የተሳተፈውን የኢትዮጵያ መንግስት የልዑካን ቡድን በመወከል አምባሳደር ሬድዋን ሁሴን፣ ህወሓትን በመወከል ደግሞ አቶ ጌታቸው ረዳ ባደረጉት ንግግርም አወያዮቹን፣ ታዛቢዎቹንና ድጋፍ ያደረጉ ያሏቸውን አካላት ሁሉ አመስግነዋል። የኢትዮጵያ መንግስት ለስምምነቱ ተግባራዊነት ተግቶ እንደሚሰራ፣ የዲሞክራሲ ስርዓት ግንባታ እንዲጠናከር፣ ብሔራዊ ውይይት እንዲካሄድ እንደሚሰራ አምባሳደር ሬድዋን አክለው አስታውቀዋል። ተጫነብን ባሉት ጦርነት በመቶ ሺዎች የክልሉ ተወላጆች መገደላቸውን፣ ህጻናት እንደማይማሩ፣ ሆስፒታሎች አገልግሎት እንደማይሰጡ የተናገሩት አቶ ጌታቸው ስምምነቱን የፈረሙት ለትግራይ በጠቅላላውም ለኢትዮጵያ ህዝብ የሰላም እድል ለመስጠት እንደሆነ አመልክተዋል። ስምምነቱ ፈጥኖ ተግባራዊ እንዲሆን የጠየቁት አቶ ጌታቸው የእርሳቸው ወገን የሚቻለውን ሁሉ እንደሚያደርግ ተናግረዋል። ሁለቱም በንግግራቸው ለስምምነቱ ተግባራዊነት የአፍሪካ ህብረት የህብረቱ ከፍተኛ አደራዳሪ ቡድን ታዛቢዎቹ ማለትም ዩናይትድ ስቴትስ፣ የተባበሩት መንግስታት ድርጅትና የምስራቅ አፍሪካ የልማት በይነ መንግስታት ኢጋድ ድጋፍና ክትትል እንዲያደርጉም ጠይቀዋል። አንድ ብሎ ከተጀመረ በነገው ዕለት 2 አመቱን የሚደፍነው የሰሜን ኢትዮጵያው ጦርነት በዚህ ስምምነት መሰረት ወደ ፍጻሜው ያመራ እንደሆነ በሂደት የሚታይ ነው። ይህ በእንዲህ እንዳለ የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦቻ ባወጣው ሪፖርት በትግራይ ክልል የተለያዩ አካባቢዎች ያለውን ግጭት ተከትሎ ከፍተኛ ቁጥር ያላቸው ሰዎች በመቀሌ ባሉ መጠለያዎችና በተቀባዩ ማህበረሰብ ዘንድ ተጠግተው እየተጠለሉ ነው ብሏል። በተለይ ከክልሉ ማዕከላዊ ዞን አድዋና አክሱም፣ ከምስራቁ ክፍል አዲግራትና ውቅሮ፣ እንዲሁም ከደቡብ ዞን ኮረምና አላማጣ የሰዎች መፈናቀል በከፍተኛ መጠን ቀጥሏል ነው ያለው ኦቻ ትናንት ባወጣው ወቅታዊ ሪፖርቱ። ይሁን እንጂ ይህ ሪፖርት እስከወጣበት ጊዜ ድረስ ምን ያህል ሰዎች እንደተፈናቀሉ አልጠቀሰም። ከተፈናቃዮቹ መካከል ከአዲግራት፣ ከሽራሮና ከሽሬ የተፈናቃዮች መጠለያ ጣቢያዎች ለሁለተኛ ጊዜ የተፈናቀሉ ሰዎች መኖራቸውን በሪፖርቱ ያመለከተው ኦቻ፣ ሆኖም ከሽሬ ለሁለተኛ ጊዜ ተፈናቅለው ወደ መቀሌ የገቡ ተፈናቃዮች በሽሬ ሰፍኗል ባለው አንጻራዊ መረጋጋት ምክንያት ወደ ቀድሞ ስፍራቸው መመለስ ጀምረዋል ብሏል። እነዚህ ተፈናቃዮች እንደ ውሃ፣ ምግብና የጤና አገልግሎቶች ያሉ አስቸኳይ የህይወት አድን እርዳታ ያስፈልጋቸዋል ሲልም አመልክቷል። የመንግስታቱ ድርጅት የህፃናት ኤጀንሲ ዩኒሴፍ ጥቅምት 20 ባወጣው ሪፖርት ግጭቱ ዳግም ካገረሸበት ካለፈው ነሐሴ ወር ወዲህ ብቻ በትግራይ፣ በአፋርና በአማራ አጎራባች ክልሎች 574,000 ሰዎች መፈናቀላቸውን ገልጿል። የደህንነት እጦትና በእርዳታ እንቅስቃሴ ላይ የሚደረጉ ገደቦች በሶስቱ ክልሎች የሚደረጉ የሰብአዊ ምላሾችን እየገደቡ ነው ሲልም አመልክቷል። በተያያዘ ወደ ትግራይ ክልል እርዳታ የሚገባባቸው መንገዶች አሁንም ዝግ እንደሆኑ ቀጥለዋል ያለው ኦቻ በክልሉ ለከፋ የተመጣጠነ ምግብ እጦት ጥቃት እየተዳረጉ ከ25500 በላይ ህጻናትን ለመርዳት የሚሆን አቅርቦት አለመኖሩን የተመጣጠነ ምግብ አጋሮች ተናግረዋል በማለት ገልጿል። እንደውቻ ሪፖርት ከሆነ የጤና አጋሮችም መድኃኒቶች እና የህክምና አቅርቦቶች እየተሟጠጡ መሆናቸውን ገልጸዋል። በክልሉ የሚገኙ አጋር የሰብአዊ ድርጅቶች ግን ያሏቸውን የእርዳታ ቁሳቁሶች ማቅረባቸውን ቀጥለዋል ነው ያለው። የዓለም ምግብ ፕሮግራም WFP ደግሞ በመቀሌ ከተማ ምግብ ማከፋፈልን ቀጥያለው ብሏል። በሚቀጥሉት 2 ሳምንታት ውስጥ ከ535000 በላይ ሰዎችን ለመድረስ አቅደን እስካሁን 178000 ደርሰናል ሲል WFP ትናንት ጥቅምት 22 2015 ዓ.ም ምረት በትዊተር ገጹ ባሰፈረው ጽሑፍ አስታውቋል። በአሁኑ ጊዜ እያካሄደ ያለውን ምግብ የማከፋፈል ሥራ መቼ እንደጀመረ ግን አልጠቀሰም። ግጭቱ በአስቸኳይ እንዲቆምና ያልተገደበ የሰብአዊ እርዳታ አቅርቦት እንዲጀመር በተደጋጋሚ ጥሪ ያቀረበችው ዩናይትድ ስቴትስ ጦርነቱ ዳግም ካገረሸበት ካለፈው ነሐሴ ወር አንስቶ የሰብአዊ እርዳታ አቅርቦት በስፋት በመታገዱና ምግብና የጤና አገልግሎት ግብአቶች በብዙ አካባቢዎች ሙሉ በሙሉ እየተሟጠጡ በመሆናቸው ተጨማሪ እርዳታ አሁንኑ ካልገባ ለርሃብ የተጋለጠው ሕዝብ በተለይም ሕፃናት በአስደንጋጭ ቁጥር መሞት ይጀምራሉ ማለቷ የሚታወስ ነው። ህወሓትም በክልሉ ያለው የሰብአዊ ቀውስ ግጭቱ በመቀጠሉ ምክንያት ይበልጥ እየተባባሰ ነው ሲል በተደጋጋሚ አመልክቷል። ጠቅላይ ሚኒስትር አብይ አህመድ ከጥቂት ቀናት በፊት ከቻይናው ቴሌቪዥን CGTN ጋር ባደረጉት ቃለ ምልልስ ላይ የሰብአዊ እርዳታ አቅርቦትን በተመለከተ በሰጡት አስተያየት በአሁን ወቅት በተቆጣጠርናቸው እንደ ሽሬ፣ አክሱም እና አድዋ ያሉ ከተሞች ሰብአዊ እርዳታ እያቀረብን ነው ብለዋል። ለነዚህ አካባቢዎች እንደ አቅማችን አስፈላጊ አገልግሎቶችን ማቅረብን ቀጥላለን ያሉት ጠቅላይ ሚኒስትሩ እንደ ፌደራል መንግስት በመንችለው አቅም ሁሉ በትግራይ ለሚገኙ ዜጎቻችን ድጋፍ ማድረግና አገልግሎቶችን ማቅረብ ትንሹ ኃላፊነታችን ነው። ስለዚህም የምንችለውን ሁሉ እያደረግን ነው፣ እንደምናሳካውም ተስፋ አደርጋለሁ ሲሉም መናገራቸው ይታወሳል። በዛሬው ዕለት በኢትዮጵያ መንግስትና በህወሓት መካከል የተደረሰው ስምምነት ታዲያ ተግባራዊ ከሆነ ለነዚህ ችግሮች እልባት እንደሚሰጥ ይጠበቃል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አመሰግናለሁ ኬኔዲ። ካሜራዬ ወደዚህ ዞሯል፣ ወደ ሁለተኛው ካሜራ ልዙር። ኬኔዲን አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። ቀደም ብዬ በመግቢያ እንደጠቆምኩት አብላጫው ዝግጅታችን በዛሬው በኢትዮጵያ መንግስትና በህወሓት መካከል ፕሪቶሪያ ላይ በተፈረመው ስምምነት ላይ ያተኩራል። እዚያው አዲስ አበባ ልቆይና አንዳንድ ነጥቦችን ለማዛመድ እንጥራለን። በስልኩ መስመር እስክንድር ተገኝቷል እያለችኝ ነው ብርሃን። እስክንድር እንደምናመሸህ።
እንደምናመሸህ አሉላ።
እስክንድር እንግዲህ በንቃት እየተከታተላችሁ ወቅታዊ ዘገባዎችን ስታደርሱን ነው የሰነበታችሁት። ከኬኔዲ ጋር ለረዥም ጊዜ ግጭቱ ከተጀመረም ሆነ አሁን ደግሞ ስምምነቱ መሰማት ከተጀመረበት ጊዜ አንስተው እስኪ ይህን ስምምነት አስመልክቶ በዛሬው ዕለት ከሀገሪቱ መገናኛ ብዙሀን የተሰማው ምን ይመስላል? ስምምነቱ ይፋ እንደተደረገ የሀገሪቱ መገናኛ ብዙሀን የመዘገብ እድል ይኖራቸዋል ብዬ ገምታለሁ።
እንግዲህ አሉላ፣ አንተም እንዳልከው ስምምነቱ ከተፈረመ በኋላ የተለያዩ አስተያየቶች ተደምጠዋል። ከአዲስ አበባ እንደዚሁም ከሀገሪቱ የመገናኛ ብዙሀን ጭምር የሀገሪቱ ዋነኛ ቴሌቪዥን ጣቢያ የኢትዮጵያ ቴሌቪዥን ህገ መንግስታዊ ስርዓቱን እና የኢትዮጵያን ብሔራዊ ጥቅም ባስከበረ መልኩ ተጠናቀቀ የሰላም ውይይቱ ሲል ነው ርዕሱን የጀመረው። የኢትዮጵያ መንግስት የልዑካን ቡድን መሪ የጠቅላይ ሚኒስትሩ የብሔራዊ ደህንነት አማካሪ አምባሳደር ሬድዋን ሁሴን እና የህወሓት ቃል አቀባይ አቶ ጌታቸው ረዳ ስምምነቱን ሲፈራረሙ ከዛ በኋላም ሲጨባበጡ የሚያሳየውን ተንቀሳቃሽ ምስልም በተደጋጋሚ አሳይቷል የቴሌቪዥን ጣቢያው ማለት ነው። ጠቅላይ ሚኒስትር አብይ አህመድም በትዊተር ገጻቸው አሁን ማምሻውን ባስተላለፉት መልእክት ለዚህ ሂደት አስተዋጽኦ አደረጉ ያሏቸውን በሙሉ አመስግነዋል። በግጭት የተጎዳውን የሰሜን ኢትዮጵያ አካባቢ እንግዲህ መልሶ ለማቋቋም በሚደረገው ሂደትም ድጋፋችሁ እንደማይለየን ተስፋ እናደርጋለን ብለዋል ጠቅላይ ሚኒስትር አብይ አህመድ ይህንኑ ስምምነት አስመልክቶ ባስተላለፉት መልእክት። የመንግስት ኮሚኒኬሽን አገልግሎት ሚኒስትር ለገሰ ቱሉም እሳቸው በመንግስት መገናኛ ብዙሃን እንደተጠቀሱት ያሸነፈችው ኢትዮጵያ ነች ሲሉ በሂደቱ አስተዋጽኦ አደረጉ ያሏቸውን በሙሉ እንግዲህ አመስግነዋል። እና ስምምነቱ በዚህ መንገድ ከፍተኛ ትኩረት በሳመ መንገድ በተለያዩ አካላት እንግዲህ ትኩረት ተፈጥቶ አስተያየት እየተሰጠበት ነው። እንግዲህ ስምምነቱ መተግበር የሚጀምረው አሉላ ቀደም ሲል እንደተገለጸው ወዲያውኑ ነው። የሁለቱ ወገኖች ከፍተኛ ወታደራዊ አመራሮችም ስምምነቱ በተፈረመ በ24 ሰዓታት ውስጥ ተገናኝተው ይነጋገራሉ ይላል ስምምነቱ ቀደም ሲል እንግዲህ እንደተመለከተው ማለት ነው። በዚህ መንገድ እንግዲህ የተለያዩ አስተያየቶችን እየተሰጡበት ነው አሉላ።
መልካም እስክንድር፣ እንግዲህ የብዙ ሰዎችን ቀልብ ስቦ የሰነበተ ወዲሁም ደግሞ ብዙዎችን ለህልፈት የዳረገ ጦርነት ነውና ማብቂያ መበጀቱ የሚያነጋግር የሁሉንም ትኩረት የሚስብ ይመስለኛል። የሰላም ንግግሩ በራሱስ የቱን ያህል የሰዎችን ቀልብ ይዞ ነበር? በመገናኛ ብዙሃን ህዝብ በሚሰባሰብባቸው ቦታዎች ይታዩ የነበሩ ነገሮች ካሉ?
እንግዲህ አንተም እንዳልከው አሉላ የሰላም ስምምነቱ የሰላም ሂደቱ ማለት ነው ውይይቱ ለአስር ቀናት ነው በደቡብ አፍሪካ ፕሪቶሪያ ሲካሄድ የቆየው። በነዛ ቀናት ሁሉ ከፍተኛ የመገናኛ ብዙሃን ትኩረት እየሳበ እንደዚሁም የህብረተሰቡንም ትኩረት ጭምር ስቦ የቆየ የሰላም ውይይት ነው ሲካሄድ የቆየው። አሁንም እንግዲህ በተለያዩ የማህበራዊ ድረገጾች በተለያዩ ማህበራዊ መገናኛ ብዙሃን ደግሞ በተለያየ መንገድ ለመረዳት እንደቻል ነው የሰላም ስምምነቱን ሂደትን በርካታ ሰዎች ተከታትለውታል። ይዘቱን ለማወቅም የሚደረጉ ጥረቶችን እየተመለከትን ነው። በተለያዩ እንግዲህ ማምሻውን ነው ስምምነቱ የተፈረመው። ከዛን ጊዜ ጀምሮ በርካቶች የስምምነቱን ይዘት ለማወቅ ከፍተኛ ጥረት ሲያደርጉ እየተመለከትን ያለንበት ሁኔታ ነው ያለው አለ።
መልካም እስክንድር፣ እንግዲህ ዛሬ ስምምነቱ ከተፈረመ ጥቂት ሰዓታት ውስጥ ነው እናንተ እየተነጋገርን ያለ ነው። ብዙዎችን የሚያነጋግር በየቤቱም የሚነጋገሩበት የሚወያዩበት ይመስለኛል። ዘለቄታው ምን ይመስላል? የትኞቹ ስምምነቶች ቀደም ብለህ እንደገለጽከው ተግባራዊ ይሆናሉ? በሂደት እንመለከታለን። በየአካባቢዎቹ ያሉ ዘጋቢዎቻችን የህዝብ ድምጾችን ምላሾችን የሚመለከቱትንም በየሰዓቱ እናደርሳለን። መልሰን እናገኝ ይሆናል ወደ ኋላ ላይ። ካልሆነ ለአሁኑ አመሰግናለሁ። መልካም ምሽት እስክንድር።
መልካም ምሽት አሉላ።
መልካም አድማጮች፣ ስርጭታችን ቀደም ብዬ እንደገለጽኩት እስከ ምሽቱ 4 ሰዓት ይቀጥላል። አሁን ደግሞ መቀመጫዬን ላስተካከል፣ ሌላ እንግዳ ልበል። ባልደረባዬ ሰለሞን አባተ የክፍላችን ተጠባባቂ ኃላፊ እዚህ አጠገቤ ይገኛል። ሰለሞን እንደምናመሸ።
እንደምናመሸ አሉ።
እንግዲህ ይሄን በጣም በተለየ ትኩረት ስንከታተለው ስንዘግብበት የነበረ ነገር ነው። አሁን እንደታየው ምናልባትም የምንወያይበት አንድ ነጥብም ልናደርገው እንችላለን። ምንም አይነት መረጃ በማይወጣበት መረጃ ለማግኘት ብዙ ርቀት መሄድ የነበረበት ጊዜ ነው ያሳለፍ ነው እና ከሱን ጀምር ምንም ነገር ብዙ ጊዜ ስምምነቶችና ድርድሮች ሲደረጉ የሚወጡ ሾልኮ የሚወጡ መረጃዎች ችግር ሲፈጥሩ ይታያል። የተሳካላቸው ይመስላል መዘገብ እስኪያቅተን ድረስ በቦታው በስፍራው ዘጋቢዎች እያሉን መረጃዎች አይወጡም አይገኙም ነበረ። እንደውም ይበልጡን በዩናይት ስቴትስ መንግስት በኩል ነው አንዳንድ አስተያየቶች እንኳን ስንሰማ የነበረ በውጭ ጉዳይ ሚኒስቴርና በሌሎች። እስኪ እሱ ላይ ያለህን ሀሳብ መንደርደሪያ እናድርገው።
እውነትህን ነው አሉላ። ለበጎም ይሁን ለምንም አፍሪካዊ በማይመስል ሁኔታ በእንደዚህ አይነት ሁኔታ አንዳንድ ጊዜ ብዙ ነገሮች ሲሾልኩ ነው የምትሰማው። የቅርብ ምንጮች፣ ውስጥ አዋቂ ምንጮች እየተባለ ማንም መገናኛ ብዙሃን ምንም ቢያገኝ ወዲያው አየር ላይ ከማዋል ወደኋላ አይልም፣ ወይም ወዲያው ከማተም። በተለይ ደግሞ በዚህ በዲጂታል ዘመን ወዲያው ነው ነገሮች የሚሾልኩት የሚወጡት ውስጥ ካሉትም ይሁን የትም አካባቢ ካሉት። ነገር ግን ይህንን ያህል ዓለም ሁሉ አፍጥጦ እያየው ካለው የፕሪቶሪያ መድረክ 10 ቀናት ያህል ከተቆጠረ በኋላ ብዙ ሰው እርግጠኛ አልነበረም በስምምነት ይበተናሉ ወደ ስምምነት ይመጣሉ የሚል። አይ ይስማማሉ ብላችሁ ነው? አሁን ብድግ ብለው ወይ መሀል ላይ ይፋረሳሉ ወይ አንድ አጓጉል ዜና እንሰማለን የሚል ብዙ ንግግር ነበረ። ነገር ግን ጥብቅ ምስጢር ከመጀመሪያው ጀምሮ ማለት ነው፣ ጥብቅ ምስጢርና ደህንነቱ በከፍተኛ ደረጃ የተጠበቀ ድርድር ተብሎ ነው የተካሄደው። ይሄ ድርድር በተለይ የመጀመሪያው ዙር ጥሪ ከተፋረሰ በኋላ። ስለዚህ በዚህ ሁኔታ አሁን የተደረሰበት ስምምነት እንደምትመለከተው ብዙዎች አልተፋጠኑም ማለት ይችላልሁን ገና መልስ ለመስጠት የተባበሩት መንግስታት ድርጅት ዋና ጸሐፊ ቃል አቀባይ አሁን ማምሻውን ገልጸው ነበር ጥሩ ነው ይሄ የመጀመሪያ እርምጃ ጥሩ ነው በቅርብ እንከታተለዋለን የሚል አጠር ያለ መልስ ነው የሰጡት ከሌሎቹም አካባቢዎች እንሰማለን ጠቅላይ ሚኒስትሩ አሁን ማምሻውን አውጡ ከተባለው እስክንድር ከገለጸው ምላሽ በስተቀር በርግጥ ይሄ ራሳቸው ጉዳይ ስለሆነ ጠቅላይ ሚኒስትሩን እንደውጪ ምላሽ አንመለከተውም ብዙ ምላሾችን ደግሞ አሁን እየተካሄደ ያለ ይሄ መግለጫ ስከታተል ነበር በእኛም የፌስቡክ ገጽ ላይ በሌሎችም አካባቢዎች የሚደረጉ ንግግሮችን ስከታተል ነበር ብዙ ሰው ተስፋ አለው ብዙ ሰው ደስታው ነው እየገለጸ ያለው አንዳንዶች ትርጣሬን እየገለጹ ያሉ አሉ አንዳንዶች ደግሞ ብዙም ደስተኛ የማይመስሉ አስተያየቶች ሲንሸራሸሩ አይቻለሁኝ በኢንተርኔት ላይ በፌስቡክ እና በሌሎችም አካባቢዎች ላይ እና በአጠቃላይ ያለው ስሜትና መንፈስ ይሄንን ነው የሚመስለው ተደራዳሪዎቹን ራሳቸውን ደግሞ ካየናቸው በሁለቱም በኩል ዝግጁነታቸውን ገልጸዋል እንግዲህ አሉላ ተመልከት ነገ ከነገ ወዲያ ልክ 2 አመቱን ይደፍናል ይሄ ጦርነት 2 አመት አልፎ ኢትዮጵያ የምትባለውን ቤት በሯን ስትከፍት ምንድነው የምታየው አሁን ወደ ሰሜን አካባቢ ያለውን ሁኔታ ስትመለከት ይሄ ሁሉ ውድመት ያስፈልግ ነበር ወይ ምንም ነገር ከፍለህ ጦርነቱን ታቆማለህ የሰው ሞትን የሲቪሊያኖችን ሞት ታቆማለህ ምንም ከፍለ ከጦርነት በመለስ ጦርነት እንዳይመጣ ጦርነት ውስጥ ለመግባት ለመዋጋት ግን ያለን ሁሉ መክፈል ምናልባት በብዙዎች ዘንድ ሲነገር እንደምንሰማው ብዙም የሚያስደስት ውጤት አይደለም የታየው ዛሬ ተደራዳሪዎቹ በሌላው ወገን ያሉ ወንድሞቻችን አዲስ አበባ ያሉ ወንድሞቻችን እነሱንም እናመሰግናለን እየተባባሉ ነበር የሰማነው መዋጋት ያስፈልግ ነበር እንደሄንን ለማወቅ
ቀጣይ ሳምንታት ብዙ ትንታኔ የሚሰጥባቸው ይመስለኛል አሁን የምታነሳው ጭብጥ አንኳር ጭብጥ ነው ከደረሰ ውድመትና ከእልቂት አንጻር ብዙ ሊያነጋግር ይችላል ወደ ስምምነቱ ጭብጦች ልመልስ አንዳንዶቹን በመረጃ ለአድማጮች መድረስ በሚችል ደረጃ ተነግረዋል ወዲያውኑ ቅድም በእስክንድር በኬኔዲ ዘገባ ላይ በተለይ በዝርዝር ነበረ ኬኔዲም እስክንድርም የደቡብ አፍሪካው ዘጋቢያችን መላኩም ጠቃቅሰውታል በተጨባጭ እነኚህን እርምጃዎች መውሰድ በተለይ ከደረሰው ከተሄደበት መንገድ አንጻር እጅግ የበረታ ጦርነት በጣም አስከፊ ነው መባል የሚችል ያለቁት እና ህይወታቸውን ያጡ ብቻ ሳይሆን ከቤት ቀያቸው የተፈናቀሉት ቁጥር የላቸውም ሞት እንደ ቀልድ የሆነበት ነው ሲቪሎች በተለያዩ በሁሉም አካባቢዎች
ደረሰው ምንድን ነው ወደ ምዕራብ ያለው ሁኔታ አስተመለከት ወደ ደቡብ ያለው ሁኔታ አስተመለከት በተለይ ደግሞ ከቋንቋ ማንነት ጋር ከቋንቋን ከመናገር ጋር በሁሉም አካባቢዎች የተፈጠረውን ሁኔታ አስተመለከት በጣም አሳዛኝ ነው ሰው ሰብእና ከሚባለው ነገር ዝቅ ባለ ደረጃ ሊታዩ
ይታያል አሁን እነኚህን ከጀርባ ይዘህ እነኚህ ስምምነቶች ተግባራዊ እንዲሆኑ የሚጠበቀው ብዙዎችም ተስፋ ያደረጉትን ይሃል ምን ይሃል ተጨባጭ ሆናል ምን ይሃል እውን መሆን ይችላል የሚለው ጥያቄ የብዙዎች ቅድም ትርጣሬ ሲያጭር ነበር እንዳልከው የብዙዎች ጥያቄ ሆናል ተስፋ ለማሳደርም ምክንያት መፈለግ አይቀርምና ምን ይታያል በዚያ ረገድ
መስከን ነው ዋናው እንግዲህ እንዳየነው ከሆነ በሁለቱም ወገን የሚታየው ዝግጁነት እንዳላቸው ገልጸዋል ቁርጠኛነት እንዳላቸው ገልጸዋል እንደውም በተፋጠነ ሁኔታ ተግባራዊ እንዲደረግ ቃል በቃል የተነጋገሩ አሉ አቶ ጌታቸው እጅግ ፈጥኖ እንዲጀመር እንፈልጋለን ብለዋል ደግሞ ስምምነቱ ባለው በተባለው መሰረት ተፈጻሚ እንዲሆን እንፈልጋለን ብለዋል አምባሳደር ሁሴን ቃሉና መንፈሱ በተገናዘበ ሁኔታ ፈጥኖ ተግባራዊ እንዲደረግ እንፈልጋለን ወይም ማረጋጋት እንፈልጋለን ይሄንን ብለዋል ሌሎች ነጥቦችም አነሳስተዋል ሁለቱ ደግሞ የስምምነቶቹ ነጥቦች ቁልፍ የሚባሉ ናቸው ቀደም ሲልም በርግጥ ሰው ውስጡን ሲናገርባቸው ከዛ ምንም አይውጣ እንጂ በዚህ ሁኔታ በዚህ ነጥብ ላይ ሊነጋገሩ ይችላሉ የሚል ለምሳሌ ጸቡ መቆም አለበት ተኩስ መቆም አለበት ሲቪሊያን አንድም ሲቪል ከሞተ ብዙ ነው ያለ ምክንያት ሌላኛው የትጥቅ መፍታት ጉዳይ ነው። በተረጋጋ ሁኔታ በስርዓትና በሂደት ትጥቅ መፍታት ለመፍታት ተስማምተዋል እነዚህ ወገኖች። ማን ነው የሚፈታው? እንዴት ነው የሚፈታው? በምን አይነት ነው ይሄ ተረጋጋ ስሙዝ ኤንድ ኦርደርሊ ያሉት ነገር ምን ማለት ነው? እነሱን መከታተል አስፈላጊ ነው የሚሆነው። የአገልግሎቶች እንደገና መጀመር አለ። ሰብአዊ አገልግሎት መድረስ አለ። ዛሬ የዓለም የምግብ ፕሮግራም መቀሌ ውስጥ 500,000 ከግማሽ ሚሊዮን በላይ ሰው ለመድረስ እንቅስቃሴ ጀምሬያለሁ ብሏል። ወደ 200,000 ሰው እርዳታ እያቀረበ እንደሆነ ተናግሯል። ጠቅላይ ሚኒስትሩ ትናንትና ተናግረዋል። የእሳቸው ጦር በያዘባቸው አካባቢዎች አገልግሎቶችን እንደገና እያስጀመሩ እንደሆነ፣ ሌሎችንም የእርዳታ ስራዎችን እየሰሩ እንደሆነ ትናንትና ተናግረዋል። አሁን እዚህ ስምምነት ላይ ዛሬ ተደርሷል። ትልቅ ዜና ነው። እንዴት ነው ከአሁን በኋላ የሚቀላጠፈው ይሄ ሁኔታ? እንዴት ነው ሽግግሩ የሚሆነው? እነዚህ የምንከታተለው ነገር ነው። ለሲቪሎች፣ ለህፃናት፣ ለሴቶች፣ ለአረጋውያን፣ ለተጋላጮች የሚደረግ ጥበቃ ከተስማሙባቸው ነጥቦች መካከል የሚገኙ ናቸው። እንዴት ነው ይሄንን ጥበቃ የሚያደርጉት ማየት እንፈልጋለን። ሌላኛው በውጭም በሀገር ውስጥም ላሉ ግለሰቦች በፖለቲካ ምክንያት በተያያዘ ሁኔታ ማለት ነው ደህንነታቸው እንዲረጋገጥ ዋስትና እንዲሰጥ ተስማምተዋል። እንግዲህ ተመልከት፣ ህወሓት በኢትዮጵያ መንግስት በአሸባሪነት የተፈረጀ ድርጅት ነው፣ በፓርላማው ማለት ነው። ስለዚህ ከዚህ ድርጅት መሪዎች ጋር ነው የኢትዮጵያ መንግስት ቁጭ ብሎ ተደራድሮ እነዚህ ቁልፍ የሆኑ ስምምነቶች ላይ የደረሰው። ስለዚህ ከአዲስ አበባ ከፓርላማው የምንጠብቃቸው ውሳኔዎች አሉ። እነዚህን ደግሞ የአፍሪካ ህብረት በበላይነት ሊመራ መስማማታቸውን ፕሬዚደንት ኦባሳንጆ ተናግረዋል። ስለዚህ እሳቸው እንዳሉት ዛሬ ኦባሳንጆ እንደተናገሩት ማለት ነው፣ ቀደም ሲልም አንተ በመግቢያው ላይ እንዳሳየኸው ማለት ነው፣ ለአፍሪካ ቀንድም ለአፍሪካም አዲስ ንጋት ነው ዛሬ ብለዋል። እና የአፍሪካ ችግሮች በአፍሪካ ሲፈቱ ለዓለም ለማሳየት ጥሩ አጋጣሚ ነው። ይሄ የኢትዮጵያ ሁኔታ ጥሩ እድል ነው። ምክንያቱም የእርስ በርስን ጦርነት የእርስ በርስን ግጭትና ችግር በእንደዚህ አይነት ጦርነት መፍታት አይቻልም። የጦር መፍትሄ የለም ለእንደዚህ አይነት ችግር። ይህንን አፍሪካ ማሳየት የምትችልበት እድል ነው ብዬ አስባለሁ።
ሰለሞን፣ በርካታ ጉዳዮችን እንድንዳስስ አድማጮቻችንም በያሉበት እንዲወያዩ እንድንጋብዝ የሚፈቅድ አይነት ሰዓት ላይ ነው ያለ ነው። እንደው ለመጨረሻውን እናንተ ዛሬ ጀምር እናድርገው እንጂ ለትንታኔ ባለሙያዎችን እየጋበዝን በተከታታይ ፕሮግራሞቻችን እናቀርባለን። ያልተጠበቀ መሆኑ ላይ ቅድም እንዳልከው ስንከታተል ያን ጎልቶ አይቼዋለሁ። እንግዲህ ይህን ሁሉ ደም ያፋሰሰ መሆኑ ራሱ አንድ ነገር ነው። በፍጹም ያልተጠበቀ ይመስላል። መረጃ ካለመውጣቱና ከዚያ በፊት ከነበረው በሁለት ወገኖች በኩል ሲታይ ከነበረው አቋም አንጻር ይሄ ጨርሶ ያልተጠበቀ ይመስላል። እሱስ እንደዋ ያልተጠበቀነቱ ለኢትዮጵያ ብቻ አይመስለኝም። ምናልባትም ሌሎች መሰል ድርድሮች፣ መሰል የሰላም ንግግሮች ላይ የሚያጠላ ይመስለኛል። ፈጽሞ ያልተጠበቀ ምንድን ነው ያሳኩት? ምንድን ነው ይሄንን ያስቻላቸው የሚለው እንድናነሳ ይፈልጋል።
ቅድም እንደጠቀስኩልህ ነው አሉላ፣ ይፈርሳሉ የሚለው ሊስማሙ ይችላሉ፣ ምክንያቱም ብዙ ጥረት ተደርጓል። በነገራችን ላይ ከዚህ በፊት ውስጥ አዋቂዎች ሲነግሩን እንደነበረው ጅቡቲ ላይ ተገናኝተው ተነጋግረዋል እነዚህ ሰዎች፣ ሲሸርስ ተገናኝተው ተነጋግረዋል እነዚህ ሰዎች። አልተነገረም። ይሄ ውስጡን ነበረ ሲያደርጉ የነበረው። ተምረዋል ማለት ነው ከነዛ መድረኮች ምን ላይ እንደሚፋረሱ፣ ምን ላይ ጥሩ ነገር እንደሚያመጡ። እነዚህ ድርድሮች እየተጀመሩ ሲከሽፉ ከዛ በኋላ የሚመጣው ውጤት ምንድን ነው? ተጀመረ፣ ከሸፍ፣ የሚመጣው ውጤት ምንድን ነው? ይሄ የጡንቻ ነገር እኔ የበላይነት ሊያዝ የማለት ነገር ትርጉም አለው ወይ? ትርፍ አለው ወይ? ይሄንን እየገመገሙ የመጡ ይመስለኛል ሳስበው እና በእነሱ ውስጥ ምናልባት እንደዚህ ዙሪያውን አጥረው ዘግተው ውይይት እያደረጉ በነበረበት ጊዜ ውጪ ያለው ሰው አይመስለኝም የሚለው ጦርነቱ መሬት ላይ እየተካሄደ ነበረ። የመንግስቱ የመከላከያ ሰራዊት ብዙ አካባቢዎችን እየያዘ ነበረ። ይሄ የጀብድ የፉከራ የቀረርቶ ንግግሩ በሁሉም አካባቢ መዛዛቱ መቀሌም ላይ አዲስ አበባም ላይ እጅግ በርትቶ ይሰማ ነበርና ከፕሪቶሪያ ከእነዚህ ንግግሮቹ ውስጥ ሁሉ በጎ ነገር ይወጣል፣ የሰላም ወሬ ይነፍሳል ብሎ የሚጠብቅ ቢኖር እጅግ በጣም ጥቂት ነው በእውነቱ የሚሆነው። አይፈረድበትም። አይ ፈልሳሉ ቢል ግን ትልቁ ነገር ከዛሬ በኋላ ያለው ነገር ነው። አሁንም ብዙ ሰው ላይ የምታየው በንግግሮቹ ጣልቃም መግለጫም ሲሰጡ ይሄ አሁን እንዲፈጸም እንፈልጋለን፣ መተማመኛ እንፈልጋለን፣ ቃልና መንፈስ እንዲገናኙ እንፈልጋለን፣ ወዲያው አሁኑኑ ፈጥኖ ተግባራዊ እንዲሆን እንፈልጋለን የሚሉ መግለጫዎች በትንሹ በመካከል የሚነፍስ የጥርጣሬ ስሜት መንፈስ ያለ ይመስላል። ምንም እንኳን 10 ቀን ቢቆዩም እዛ ቀላል አልነበሩም ብለዋል ሁለቱም ሲናገሩ። እነዚህ 10 ቀኖች እጅግ ፈታኝ፣ ብዙ የሚነሱ የሚወድቁባቸው ጊዜዎች ነጥቦች እንደነበሩ መገመት አያዳግትም። ግን ከአሁን በኋላ ያለው ነው ትልቁ ወሳኝ የሚሆነው ብዬ አስባለሁኝ። በእርግጥ ይሄ ጦርነቱ እንደበረደ ጠመንጃዎቹ እንዳዘገዘጉ ይቀጥላሉ ወይ? በእርግጥ ትጥቅ የመፍታቱ የተባለው ሂደት በዚሁ በተባለው መሰረት ይካሄዳል ወይ? በእርግጥ አገልግሎቶቹ ፈጥነው ይጀምራሉ? ሲቪሎች ካሁን በኋላ አይጋለጡም? ለሁሉም የደህንነት ጥበቃ ዋስትና ይሰጣል? እንዲህ ነገሮች መረጋገጥ አለባቸው። ብዙ ሰው አይመስለኝም አሁን ትንሽ ቆይቶ ነው ከዛ በኋላ ደግሞ እገሌና እናውቃቸዋለን እኮ የሚል ሰው ሊኖር ይችላል። ይሄ ውጤት ግን የተለየ ነገር ተቃራኒውን አስተምሯል፣ አሳይቷል ብዬ አስባለሁ።
ተስፋ ለማድረግም የደረሰው ጉዳት ግድ የሚል ይመስለኛል። እንዳልከው ደግሞ ይህ የሚጠበቀው ነገር በተደራዳሪዎችና በመሪዎች ብቻ ሳይሆን ግራና ቀኝ ባለው ህዝብም የህዝቡ አቅም ሰላምን ፈላጊነት ከበረታ ማይሳካ አይመስለኝም። እንግዲህ እንዳልኩ ይሄ ደጋግመን የምንነጋገርበት ነው። አንተም ይልመድብህ መልሰህ ትመጣለህ። እንዲህ ገለጥ ገለጥ አድርገን አድማጮች በያሉበት እንዲነጋገሩ እንዲወያዩበት የሚያደርጉ ውይይቶችን በስፋት እንሰራለን። ሰለሞን አመሰግናለሁ። እግዚአብሔር ይስጥልኝ።
አመሰግናለሁ አሉና
ወደ አድማጮች ልዙርና አድማጮች ዝግጅታችን ይቀጥላል። ቀደም ብለን ወደ ጀመርናቸው ዝግጅቶች ለመመለስ ፋታ በዚህ እንውሰድና ቀደም ብሎ አጠር ያለ ዘገባ ወዳደረሰን የደቡብ አፍሪካው ዘጋቢያችን አዲሱ ዘጋቢያችን ልውሰዳችሁ። እሱንም ካለበት ከፕሪቶሪያ በስልኩ መስመር አግኝቼዋለሁ። መላኩ አዲስ ነው ለጣቢያችን፣ ነገር ግን በንቃት ትልቅ ዘገባ ላይ ዛሬ መጀመሪያውን ቀን አግኝተነዋል። መላኩ እንደምን አመሸ?
ጤና ይስጥልኝ። እንደምን አመሻችሁ?
መላኩ ያለኸው እንግዲህ እዛው ይሄ ትኩስ ወሬ የተሰማበት ቦታ ነው። ከስፍራ ሆነህ ነበር ዘገባዎችን ያደረስከን። አሁን እዛው ነው የምትገኘው? ወደ ቤት ሄደሃል? ሩቅ ነህ?
ከፕሪቶሪያ እየወጣሁ መንገድ ላይ ነው ያለሁት፣ ግን ለመናገር ምንም ችግር የለም።
ግሩም። አጠር አድርገን አንድ ሁለት ሀሳቦች እንነጋገር። በአዳራሹ ነበርክ፣ ያ ስምምነት መደረሱ ይፋ በተደረገበት። አደራዳሪውም ሆኑ በርካቶች ናቸው፣ ከቀድሞ የናይጄሪያ ፕሬዚዳንት በተጨማሪ የአፍሪካ ሕብረት መሪዎች፣ የተለያዩ ሀገራት መሪዎች፣ የአፍሪካ መሪዎች ይበልጡን እና ተደራዳሪዎቹ ከነበሩበት ስፍራ ነበርክ እና ከነበረው ስሜት ብንጀምር፣ እኔ እናንተ የመነጋገር እድል አላገኘንም ከዚህ ደቂቃ በፊት። ምን ነበር እንደ ጋዜጠኛ እንደው ያለውን ሂደት በጣም በጥልቅ ሲጠበቅ የነበረውን ሁኔታ ስትከታተል ምን አስተዋልክ? ሰዎቹ ላይ፣ ተደራዳሪዎቹ ላይ፣ አደራዳሪዎቹ ላይ የነበረው ስሜት ምን ይመስል ነበረ? መላኩ፣
እጅግ በጣም አስደናቂ ነበረ። ከተደራዳሪዎች ብቻ ሳይሆን ተጨማሪ ሰዎችም ነበሩ። የመንግስት ባለስልጣናት አሉ፣ አምባሳደሮች አሉ፣ በታዛቢነት የተገኙ ትላልቅ የስራ ኃላፊዎች በቦታው ላይ ያሉ በርካታ ጋዜጠኞች ነው የነበሩት። ውጭ ጉዳይ ሚኒስቴር አዳራሽ ውስጥ ለመግባት ዛሬ እንግዲህ ቀኑ 9 ሰዓት ነው የተባለው። ፕሮግራሙ የተጀመረው ከረፈደ በኋላ ነው። 10 ሰዓትም ላይ አልተጀመረም ነበረ። ሰው በጉጉት ነበረ የሚጠብቀው። ኋላ ላይ ነው የቀድሞ የናይጄሪያ ፕሬዚዳንት ኦሉሴጎን ኦባሳንጆ ተናገሩ። ምስጋና ነበረ የበዛው በብዛት
ምንድን ነው እያለ ሰው ሁሉ ልቡ ተንጠልጥሎ እየጠበቀ ነበረ። ኋላ ላይ የመጣው ዋናው አንኳሩ የስምምነት ሀሳቡ ነው ሰውን ሁሉ ወደ ጥልቅ የሆነ ነገር አልተጠበቀም ነበር ይሄ ነገር ማለት ነው። በአፍሪካ ደረጃ ይሄ ስምምነት አንድ ደረጃ ላይ ይደርሳል የሚልም ተስፋ የጣለም ሰው አልነበረም። በውጭ በኩል ያየነው ድባብ ማለት ነው። እንግዲህ እየቆየን በመጣን ሰዓት ነው ስምምነቱ እንግዲህ ትልቅ ዶክመንት ነው የፈረሙት። ነገር ግን ዋና ዋና ባለ 12 ነጥብ ስምምነቶችን ሲያካሂዱ ትልቅ የመንፈስ እርካታን በሰዎች ውስጥ ሊያስገባ ሊፈጥር የቻለው ማለት እጅግ በጣም የተለየ ነገር ነው የተፈጠረው።
መልካም እንዳልከው በጣም በተለየ ስሜት የሚታይ በውስጥ አዳራሽ ውስጥ ለነበሩ ብቻ ሳይሆን ለሚመለከቱ ያን መግለጫ ለሚከታተሉ ሁሉ ስሜቱ የሚጋባ ይመስላል። እንግዲህ እያደር የተለያዩ ሀሳቦችን እናያለን። ወደ ኋላ ልመልስህና እንደው በደምስ ሀሳብ
ኃላፊነቱን ወስዶ መስራት እንዳለበት ነው። አንዳንድ ሰዎችን አናግሬ ነበረ። አንዳንድ ኢትዮጵያውያኖች በውስጣቸው ማለት ነው በውጭ ሀገር ሁሉ የሚኖሩ ኢትዮጵያውያን አይምሯቸው ጭምር ነበር በዚህ ጦርነት የተያዘ ከቤተሰብ ጋር የተያዘ ከኑሮ ጋር ተያይዞ በቃ የዚህን ጦርነት መቆም በጉጉት ነበረ የሚጠብቁት።
ትክክል።
ልክ ስምምነቱ መነበብ ሲጀምር ነው በቃ የአፈሙ የጥይት ድምፅ እንዲቆም ተስማምቷል የሚለው ነገር ሲመጣ ሁሉም ሰው ውስጡ ደስተኛ የሆነው ህዝቡ ደግሞ እንዲረዳ ድጋፍ እንዲያገኝ በየአቅጣጫው በጦርነቱ ጉዳት የደረሰባቸው አካባቢዎች በሙሉ ትግራይ ብቻ ሳይሆን አማራም በአፋርም ክልል ያለው ሁኔታ ሁሉም ኢትዮጵያዊ ተደጋግፎ መርዳት እንዳለበት ይሄ አሁን መስማማት ብቻ ሳይሆን በቁርጠኝነት መስራት እንዳለበት በሀገር ውስጥም በውጭ ሀገርም ያሉ ኢትዮጵያውያን ኢቭን የሚዲያ አውትሌት ወይም በሚዲያ የሚያሰራጩትንም የጥላቻ መልእክቶችንም እንዳሰራጩ ጦርነት ሊቀጠቀው የእርስ በርስ ጥላቻ ሊያነሳሳ የሚችልን ነገር ትተው ለዚህ ሰላም ሁላቸውም ዘብ እንዲቆሙ ነው ጥሪ የቀረበው እና እጅግ አስደሳች ነበር።
መልካም መልካሙ የማነሳቸውን ጥያቄዎችም ዳሳቸዋል። ባጭሩ ባለፉት 9 እና 10 ቀናት አንዳንዶች 10 እያሉ ነው የገቡበትን ቀን ጨምረው ይመስለኛል፣ ባለፉት ከሳምንት በላይ በሆነ እድሜ ውስጥ እዚያ ቦታ ሆናችሁ በየቀኑ ትከታተሉ ነበር፣ ነገር ግን መረጃ ያወጣ ነበር። ቀደም ብሎ ከሰለሞንም ጋር እንደተነጋገር ነው። እሱን እስኪ ባጭሩ ንገረን፣ ምን ይመስል ነበረ መረጃ ለማግኘት ታደርጎ የነበረው ጥረት? ከአደራዳሪዎችም ይሁን ከአፍሪካ ህብረት፣ ከደቡብ አፍሪካ ባለስልጣናት፣ የኮሚኒኬሽን ኃላፊዎች ምንም ነገር ማግኘት የማይቻልበት ነበር። ብዙ ጋዜጠኞችም ከተለያዩ ዓለም አካባቢዎች ወደ ስፍራው መጡ ይመስለኛል። እስኪ ያሳየን እሱን ባጭሩና ለዛሬ በዚሁ ላይ እናብቃ።
እሺ፣ እንግዲህ ውይይቱ ከተጀመረበት ከማክሰኞ ጀምሮ ማለት ነው በየቀኑ ነው የምንመጣው እዚህ አካባቢ በየቀኑ እንመጣለን። ውጭ ጉዳይ ሚኒስቴር በፖሊስ እየተባረርን ነው የምንሄደው፣ ኤምባሲ እንደውላለን፣ ምንም ነገር አላውቅም ነው ያለው። ኢቨን ኢትዮጵያውያን ዴሊጌቶች እንኳን የመጡበትን ቀን እንኳን አያውቀውም ነበረ፣ ዴሊጌቱ ይምጣም አይምጣም። እንደገና የዚህ ገቨርንመንት ኮሚኒኬሽን የመንግስት ኮሚኒኬሽን ጉዳዮች ጋርም ፈቃድ የሚሰጡን ቦታውንም አንነግራችን ጭምር ነው ያለው። ምንድን ነው በአጋጣሚ የሆነ ቪዲዮ ሲለቀቅ ነው ኢንተርናሽናል ሪሌሽን ኤንድ ኮኦፐሬሽን የሚል የሳውዝ አፍሪካ ዓለም አቀፍ ግንኙነትና ትብብር የሚል ፎቶ ስናይ ልክ እዚህ ነው መጀመሪያ ፍሪጅ ታስታውስ ከሆነ ጆሀንስበርግ ነበር ተብሎ የነበረው የመጀመሪያው ዙር ላይ። ሁለተኛውም ዙር ላይ አካባቢ የውይይቱ ቦታ አልተገለጸም ነበር። ያችን ቪዲዮ በማየት ብቻ ነው ተነስተን መጠን በየቀኑ እየመጣን በቃ ተራራ ላይ ቁጭ ብለን እንግዲህ የውጭ ጉዳይ ሚኒስቴሩ ጫካ ውስጥ ነው ያለው ፎቶ እያነሳን ውጭውን እያነሳን እንመለሳለን። እንግዲህ ዛሬ ሰዓቷ ደርሳ መግለጫ እስከሚሰጥ ሰዓት ድረስ ከየትኛውም ወገን ምንም አይነት መረጃ አልወጣም። አሁንም ሌሎች ሰዎችንም ለማናገር ሞክሬ ነበረ። አምባሳደር ሬድዋንንም ለማናገር ሙከራ አድርጌ ነበረ። ኖ ኖ፣ በተደራጀ መልኩ እንጂ እንደዚህ አንሰጥም፣ በርማቸዋል እኮ እንዴት ተጨማሪ ነገር አትሰጡንም? በሌላኛውም እንደዚህ በህወሓትም ወገን መረጃ እንደማይሰጡ ቃል ገብተው ነው እና ጥለውን ነው ጥሎ ህይወት ከዛ በኋላ ነው ያገኘ ነው የባለ 12 ነጥቡን እና እጅግ በጣም እንደውም ነጮቹ ሲጽፉ ሚዲያ ብላክአውት ብለው ነበር የጻፉት። በልዩ ሁኔታ ሚዲያ ብላክአውት፣ ዓለም አቀፍ የጋዜጠኞች ማህበር ደብዳቤ እስከ መጻፍ ድረስ ነው የደረሰው። ስለዚህ የተለየ ነገር ነበር ይሄው ለዚህ ሰዓት ላይ ደርሰን እንግዲህ
መልካም
አሳባቸውን ለመግለጽ በቅተናል።
መልካም መላኩ በጣም እናመሰግናለን። እንዳልከው ለቀናት በስፍራ ሆነ ስትከታተል ከብዙዎች መሰል ጋዜጠኞች ጋር ይህንኑ ሲከታተሉ ከነበሩት ውስጥ ነህ። ዛሬም ዘገባው ቀንቶ በስፍራው ተገኝተህ ላደረስከውም ለክትትሉም አመሰግናለሁ። በሌላ ዝግጅት በሌላ ዘገባዎች እናገኝሃለን። መልካም ምሽት መላኩ፣ እግዜር ይስጥልኝ።
እሺ፣ ለሁላችንም መልካም ምሽት፣ እግዜር ይስጥልኝ።
አድማጮች እንደተከታተላችሁት በአብዛኛው ዝግጅታችን ሙሉ ዝግጅታችን ማለት ይቻላል በዛሬው ዕለት በፕሪቶሪያ ስለተደረሰው ስምምነት እናም በጭብጦቹ ላይ ያተኮረ ነበር። ሌላ ዘገባ ይኖረናል። መልሶ ማቋቋም፣ የመሰረታዊ አገልግሎቶች በየአካባቢዎቹ መመለስ፣ ይሄን የመሳሰሉ ቆየት ብለን አንዱን በቀረን ላይ በሰዓት እናሰማለን። ከዚያ በፊት ግን ስርጭታችንን ለመከታተል ለምትፈልጉ አድማጮች አሁን የምትከታተሉትም ሌሎች አማራጮችን ታገኙ ጭምር እንዴት እንደምታገኙን እናስታውሳችሁ።
የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮሳት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ።
አድማጮች ቀደም ብዬ ወደ አስተዋወቅኩትና የመጨረሻ ወደምናደርገው ዝግጅት ልውሰዳችሁ። ለአለፉት 16 ወራት መብራት ተቋርጦባቸው የቆዩ አካባቢዎች አገልግሎት ማግኘት መጀመራቸው ተገለጠ ይለናል መስፍን አራጌ ከስፍራው ባጠናቀቀው ዘገባው። ታሪካዊቱን የላሊበላን ከተማ ጨምሮ በሰሜኑ ጦርነት ሳቢያ እስከ 16 ወራት ለሚጠጋ ጊዜ የኤሌክትሪክ አገልግሎት ተቋርጦባቸው የቆዩ አካባቢዎች አገልግሎቱን እንደገና ማግኘት መጀመራቸውን የኢትዮጵያ ኤሌክትሪክ አገልግሎት ማስታወቁን ጠቅሶ የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት ዩኤን ኦቻ ደግሞ በአፋርና አማራ ያለውን የጸጥታ ሁኔታ መሻሻሉን የገለጠበትን የተፈናቀሉ ሰዎችም እየተመለሱ መሆኑን ማመልከቱን ይጠቅሳል። መስፍን አራጌ።
መንግስት በቅርቡ በተቆጣጠራቸው አካባቢዎች የተቋረጡ መሰረተ ልማቶችን እንደሚያስቀጥል ይፋ ማድረጉን ተከትሎ ከቆቦ 30 ኪሎ ሜትር ርቀት የምትገኘው አላማጣ ከተማ የመብራት አገልግሎት ካገኘች 4 ቀናት ተቆጥረዋል። ዛሬ ደግሞ የዓለም አቀፍ ቅርስ መገኛ የሆነችው ላሊበላና አካባቢው ከ16 ወራት በኋላ መብራት ማግኘታቸውን በኢትዮጵያ ኤሌክትሪክ አገልግሎት የወልዲያ ዲስትሪክት ዳይሬክተር ሽመልስ ወልደ ሰማያት ተከሰዋል።
ዛሬው ለካላማጣ ላሊበላ ያለውን የ16 ትራንስሚሽን ላይን ጥገና አካውንን ላሊበላ ሰብስቴሽንን ኤሌክትሪክ እንዲያገኝ በማድረግ ከላሊበላ መከፋፈያ ጣቢያ የሚያገኙ ከላሊበላ ከተማ አስተዳደር ግዳን ወረዳ እና ላስታ ዙሪያ ወረዳን ኤሌክትሪክ እያገናኘ ነው። ከላሊበላ መከፋፈያ ጣቢያ ኤሌክትሪክ ማግኘት ያለበት አንድ ወረዳ ያላገኛልና አይነው ግና እሱ ደግሞ ነገና ከነገ ወዲያ ያገኛል።
የአሜሪካ ድምጽ ያነጋገራቸው የላሊበላ ከተማ ነዋሪ ባዩ ተፈሪ ህይወት ላለፉት 16 ወራት ከባድ ነበር ሲሉ ገልጸዋል።
በተለይ ሴቶቻችን ተጎድተዋል። በእጅ ነበር የሚፈጨው። በወረራው ሰዓት በአራት ወር ከምናምኑ ሴቶቻችን በእጃቸው ነበር ሲፈጩ የነበረው። ወንዶችን እንጨት ፈልጠን ማናቅ ሰዎች በእጃችን እንጨት እየፈለጥን ነበር ለሴቶቹ ማገዶ ስናቀብል የነበረው። የወንዝ ውሃ ነው ስንጠጣ የነበረው። ስቲል ነው ገና ያም አልተቀረ አልተከፈተም። በርግጥ ያው መብራቱ መምጣቱ እነዚህ ነገሮች ይቀርፍልናል ብለን እናስባለን እንጂ አብዛኛው ሰው የወንዙዋ ነው የተጠቀመ ያለው። ካቱም መብራት የሚሰራው ሽምሻ ከሚባለው ቦታ ላይ የመብራት ግፊት በሚደረግበት ማሽን ስለሆነ የሚገባልን ወደ ከተማው። የዛ ችግር ያው የውሃ ችግርም አብሮ ተያይዞ ነው የመጣው። የሴት ጸጉር ቤቶች አሉ፣ የወንድ ጸጉር ቤቶች አሉ፣ ጣውላ ቤቶች አሉ፣ ብረታ ብረቶች አሉ። በቃ ኤሌክትሪክ ኃይል መጠቀም ያለ ግዴታ ያለባቸው ሰዎች ተዘግተው ነው የኖሩት። በዚያ ወደ ድህነት ዓለም ነው የገቡት። ለምን? ጄኔሬተር የመግዛት አቅም የሌላቸው ሰዎች ናቸው። ጄኔሬተር ካልገዙና ፓወር ከሌላቸው ደግሞ እነዚህ ነገሮች ማንቀሳቀስ አይችሉም። ያላቸውን ነገር በልተው ጨርሰው ከዘመድም ከምንም እየተበደሩ በቃ ከነበራቸው አዘቅዝቀዋል። ብዙ ማህበረሰብ ክፍሎች አሉ።
የኤሌክትሪክ አገልግሎቱ መቋረጥ በከተማዋ የቱሪዝም እንቅስቃሴም ላይ ሆነ ህይወታቸው በቱሪዝም እንቅስቃሴ ላይ በተመሰረተው ቤተሰባቸው ላይ ከፍተኛ ተጽዕኖ ማሳደሩንም አስረድተዋል።
በቱሪዝም ሶቪነርስ ስራ ላይ ነበር የተሰማራችው።
የስጦታ
እቃ መሸጫ። ያም ያው በአምስት ቀኑ ጦርነት በነበረው እዚህ አካባቢ የነበረው እነሱም ቤቱን ሰብረውት ተዘርፏል በአብዛኛው ንብረቱ። ግን ያለችውንም ነገር ሸጠን እንኳን እንትን ለማለት ቱሪስቱ መምጣት አለበት። ቱሪስቱ ለመምጣት ደግሞ የውሃ የመብራት አገልግሎት ማግኘት አለበት፣ ሰላም ማግኘት አለበት። እና ብዙ ዘርፈ ብዙ ችግሮች ነው መብራቱም የተከሰተውም ችግር ይዞብን የመጣው።
ከአንድ አመት ከአራት ወር በኋላ የመብራት አገልግሎቱ ሲመለስ የተቀላቀለ ስሜት እንዳስተናገዱም ነበር የተናገሩት አቶ ባዩ።
የተዘባረቀ ስሜት ነው የሚሰማኝ። ምክንያቱም አንደኛ የነበረኝን ነገርና ያጣሁትን ነገር ነው ያገኘሁት። በዛ ደስተኛ ነኝ። ይሄን ያህልም ደግሞ ላጣ አይገባኝም ነበረ። በዛ ደግሞ ቅር ብሎኛል። ግን ዞሮ ዞሮ ጠቅሎ ከመቅረት ዘግቶ መድረስ የሚባለው ነገር አለና በመምጣቱ ደስተኛ ነን።
ከቀናት በፊት ከአሜሪካ ድምጽ ጋር ቆይታ የነበራቸው በኢትዮጵያ ኤሌክትሪክ አገልግሎት የወልዲያ ዲስትሪክት ዳይሬክተር ሽመልስ ወልደ ሰማያት በቆቦ ከተማ አገልግሎቱን ለማስጀመር በአካባቢው የሚገኘው ደን አለመመንጠሩ ተጽዕኖ እንደፈጠረ ገልጸው ነበር። ዳይሬክተሩ ተቋማቸው በራሱ መንገድ ችግሩን ፈቶ አገልግሎቱን ከትናንት በስቲያ እንዳስጀመረ አስታውሰዋል።
ካላማጣ ቆቦ ያለው የመካከለኛ መስመር ጥገናውን አከናውነን ላለፉት ከአንድ አመት ከሶስት ወር በላይ ስለነበረ ተቋርጦ የነበረው በማከፋፈያ ዲስትሪቢሽን መስመራችን ላይ የገቡ ዛፎች ምንጣሮ ምክንያት ስራ ኤሌክትሪክ ማገናኘት እንዳልተቻለ ነበር ባለፈው ገለጽ ነው። አሁንም ያንን ችግር ከተማ አስተዳደሩ ስላልቻለ በራሳችን አከናውነን ኤሌክትሪክ ቆቦን አገናኝተናል።
የተቋረጠውን የመብራት አገልግሎት የማስጀመር እንቅስቃሴው ይፋ ከሆነ ወዲህ አላማጣ፣ ኮረም፣ ዋጃ፣ ጥሙጋ፣ ቆቦ ቀደም ሲል አገልግሎቱን ያገኙ ከተሞች ናቸው። በሚቀጥሉት ጊዜያት ደግሞ ሌሎች አካባቢዎችን ተደራሽ ለማድረግ እንደሚሰራ የዳይሬክተሩ ማብራሪያ ያመለክታል።
አሁን በዋናነት የቀረን ቦታ ከአላማጣ ሰቆጣ ያለውን እንደዚሁ ጉዳት የደረሰው 30 ቦታ ነው። 30 ትራንስሚሽን ታወር ላይ የሽቦ መበጠስ ነው ያጋጠመም። እሱን ጥገና በማከናወን ሰቆጣ ያለው ማከፋፈያ ጣቢያ ኤሌክትሪክ እንዲያገኝ በማድረግ ሰቆጣ ይዙን ከተማውን እና በዙሪያ ያሉ ወረዳዎችን ኤሌክትሪክ ማገናኘት ነው በዋናነት። ከፍተኛ ቀን ሊወስድ ከአስር ቀን እንዳያልፍ አድርገን እንሰራለን።
እንደ ዳይሬክተሩ መስመሮቹን ጠግኖ አገልግሎቱን የማስጀመር ስራዎቹ አንዳንዶቹ በተያዘላቸው የጊዜ ሰሌዳ፣ አንዳንዶቹ ደግሞ ቀድመው እየተጠናቀቁ ነው።
ከባድ ጉዳት ቢደርስም ሰራተኞች ያው ከዚህ በፊት ለሁለተኛ ጊዜ የደረሰ ጉዳት ከመሆኑ ጋር በተያያዘ ከዚህም በፊት ነጻ በወጡ ቀጠናዎች ላይ ከስር ስራ ማከናወን ልምድ ስለነበረን ቆቦንም እናበራለን ባልንበት ላስታንም ላሊበላንም እናበራለን ባልነው ቀን ነው እናንተም ጋር በሰጠነው ገለጻ በጠቀስነው ቀን ነው ኤሌክትሪክ ያገናኘ ነው። ስለዚህ የሰራተኞች ጥረት እና ከላይ ጀምሮ ከከፍተኛ ማኔጅመንቱ ጀምሮ ከዋና ስራ አስፈጻሚ ጀምሮ ስራ የሚከታተሉት በቡድን የተሰራ ስራ ነው ማለት ነው።
ዩናይትድ ስቴትስ፣ የአውሮፓ ህብረትና ሌሎች ዓለም አቀፍ አጋር አካላት በኢትዮጵያ ሰሜናዊው ክፍል መሰረታዊ አገልግሎቶች እንዲመለሱ በተለያዩ ጊዜ ጥሪ ማድረጋቸው ይታወሳል። የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት ዩኤን ኦቻም በአፋርና አማራ አካባቢዎች ያለው የጸጥታ ሁኔታ መሻሻሉን ገልጾ ቀድሞ በጸጥታ ችግር ምክንያት የሰብአዊ ድጋፍ ድርጅቶቹ ቀደም ሲል ማድረስ ወደማይቻልባቸው አካባቢዎች ጭምር መድረስ መቻላቸውን አመልክቷል። በሰሜን ወሎና ሰሜን ጎንደር እንዲሁም በዋግምራ ዞኖች በሚገኙ የተለያዩ መጠለያ ጣቢያዎች ውስጥ የነበሩ ከ80 ሺህ በላይ ተፈናቃዮች እንደዚሁም በጃራ መጠለያ ጣቢያ ከነበሩት 30 ሺህ ተፈናቃዮች ግማሾቹ ወደ ቀያቸው መመለሳቸውን ጠቅሷል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
መስፍንን አመሰግናለሁ። አድማጮች፣ የስርጭታችን መገባደጃ ተቃርቧል። ቀደም ብለን በሙሉ ስርጭታችን ማለት ይቻላል እንዳሰማ ነው የተኩስ አቁም ተደርሷል፣ የሰላም ስምምነትም ተፈርሟል። ምናልባት ከዚህ በኋላ የሚኖሩ ዘገባዎቻችን የጦርነትና የግጭት ብቻ ከመሆን ተሽሎ ነገሮች ወደ ሰላም የሚመለሱበትን ሁኔታ የሚመረምሩ እንደሚሆኑ ተስፋ እናደርጋለን። አድማጮች፣ ያስተናገድኳቸው አሉላ ከበደ ከአቀናባሪው አብርሃን ኃይሉ እንዲሁም ከስርጭት መሐንዲሱ ቢል ብራድሊ እና ከሌሎች ባልደረቦች ጋር በዚሁ ተሰናበትን። ነገ ማታ እናገኛቸዋለን። መልካም ምሽት። በእኔ በኩል ሰላም፣ ደህና እደሩ። Thank you.